ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ በየቀኑ ከምናሳልፈው ፕሮግራም የዛሬ ቅዳሜ ከዚህም ከዚያም አሁን ጀመረ። ሰላም ጤና ይስጥልን አድማጮች፣ እንደምንላችሁ አምሽታችኋል። ከዋሽንግተን ዲሲ የማስተናገዳችሁ አዲሱ አበበ ነኝ። ንጉሱ ታምሬ ፕሮግራሙን እያቀናበረ ነው። ዛሬ ሰኔ 13 2007 ዓ.ም ነው። የዓለም ዜና እንደተለመደው ቀዳሚ ቅንብር ሆኖ ከዜናው በኋላ ባለፈው ሰሞን ደቡብ አፍሪካ ውስጥ በተካሄደ የመሪዎች ጉባኤ ላይ ያተኮረ ቅንብር ይኖረናል። ሁለተኛው አጋማሽ እስከ ማጠቃለያ ዜና የሚያዳርሳችሁ የሙዚቃ ቃና ነው። የዛሬ የሙዚቃ ቃና የምታቀርብልን ጽዮን ግርማ ነች። መልካም ምሽት። አሁን ዜና።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የሃይማኖትና የሲቪል መብት ተቋማት መሪዎች በዛሬው ዕለት በመላዋ ዩናይትድ ስቴትስ ባለፈው ረቡዕ በደቡብ ካሮላይናዋ የቻርልስተን ከተማ በአማኑኤል የአፍሪካውያን ሜቶዲስት ኤጲስኮፓል ቤተ ክርስቲያን የተገደሉትን 9 ጥቁር አሜሪካውያን ለማሰብ ባዘጋጇቸው የሻማ ማብራትና የጸሎት ስነ ስርዓቶች ሀዘናቸውን ሲገልጹ ውለዋል። በመላው አገሪቱ ከሚገኙ የአማኑኤል የአፍሪካውያን ሜቶዲስት ኤጲስኮፓል ቤተ ክርስቲያናት በትልቅነቱ የመጀመሪያው በሆነውና ከ3000 በላይ ምእመናን በተጠበቁበት የኒውዮርኩ ቤተ ክርስቲያን በመካሄድ ላይ ያለውን የጸሎት ስነ ስርዓት ተከትሎ ታላቅ ህዝባዊ ትዕይንትም ተጠርቷል። ታዋቂ የሃይማኖት መሪዎችና የኒውዮርኩ ከተማ ከንቲባ ቢል ዴ ብላዚዮ በስነ ስርዓቱ ንግግር ከሚያሰሙት ተጠሪዎች ውስጥ ናቸው። በዴትሮይትም የታዋቂው ጥቁር አሜሪካዊ መብት ተሟጋች ቄስ አል ሻርፕተን ናሽናል አክሽን ኔትወርክ ቅርንጫፍ በቻርልስተኑ አሰቃቂ ግድያ የተገደሉትን ለማሰብ የቤተ እምነቶች ጥምር ስብስብ ጠርቷል። ጥቁርና ነጭ አሜሪካውያን በጋራ ያሰናዷቸውን አንድነት ያንጸባረቁ የጸሎት ስነ ስርዓቶች በአትላንታና በሰብአዊ መብት ትግል የታወቁ ዋና ዋና የዩናይትድ ስቴትስ ከተሞችም እያካሄዱ ነው። ከዚህ ቀደም ታይቶ በማያውቅ ደረጃ ቁጥሩ 59.5 ሚሊዮን የሚደርስ ህዝብ በያዝነው ዓመት ለደህንነቱ መጠጊያ ፍለጋ ከቀዬው ለመፈናቀል መገደዱን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR አዲስ ጥናት ይፋ አደረገ። ዘገባው አክሎ እንደጠቆመው ገና በተጋመሰው የአውሮፓውያን 2015 ዓ.ም የተፈናቀለው ህዝብ ቁጥር ባለፈው 2014 ሙሉ ዓመቱን ከተዘገበው የ51.2 ሚሊዮን ጋር ሲነጻጸር በ8.3 ሚሊዮን የላቀ ነው። የዓለሙ ስደተኞች ጉዳይ ከፍተኛ ኮሚሽነር አንቶኒዮ ጉቴሬስ የዛሬውን የዓለም ስደተኞች ቀን ተንተርሰው በሰጡት አስተያየት ላፍታ ከተዘናጋን ዓለም አቀፍ ፍልሰት የዕለት ገጠመኝ ወደሆነበት ዘመን በዝግታ መስረጋችን የሚጠይቀውም ጥረት በግልጽ መረዳት እንደሚቻለው ዓለማችን ከገጠሟትና ከዚህ ቀደም ሁነኛ ምላሽ ከሰጠችባቸው የትኛውም ጥረት የሚያኮሰምን አይነተኛ የአመለካከት ለውጥም ጠያቂ እውነታ እየመሰከርን ነው ብለዋል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በበኩላቸው ዓመታዊው የዓለም ስደተኞች ቀን ለስደት የሚጋለጡ ሰዎችን የሰብአዊ ክብር፣ የማንነት ዋጋና ለዓለም የሚያበረክቱትን አስተዋጽኦ የሚገባው ስፍራ እንዲሰጠው ዩናይትድ ስቴትስ ከዓለም አቀፉ ማህበረሰብ አጋሮቿ ጋር የምትሰለፍበት መታሰቢያ ዕለት ነው ብለዋል። የመንግስታቱ ድርጅት አዲስ ሪፖርት እንዳመለከተው በዓለም ዙሪያ ከ122 ሰዎች አንዱ ከቀዬው ተፈናቅሎ ወደ ሌሎች አገሮች ተሰደዋል ወይም የመኖሪያ ፍቃድ ፍለጋ ላይ ነው፣ አሊያም እዚያው የአገሩ የገዛ አገር ውስጥ ተፈናቃይ ሆኖ በመንከራተት ላይ ይገኛል። በዚህም ስሌት የዓለም ተፈናቃይ ህዝብ የአንድ ሀገር ዜጋ ተደርጎ ቢወሰድ በዓለም በትልቅነቱ 24ኛዋን ሀገር ይወክላል። የአውሮፓውያን ማዕከላዊ ባንክ ለግሪክ ባንኮች የሚሰጠውን ለአስቸኳይ ጊዜ የሚውል የብድር መጠን ለመጨመር መስማማቱን አስታወቀ። ኢሲቢ በሚለው የእንግሊዝኛ አጽህሮት መጠሪያው ይበልጥ የሚታወቀው ባንክ እርምጃውን የወሰደው ደንበኞቹ ባለፈው ሳምንት ከ4 ቢሊዮን ዶላር በላይ ከባንኩ ካወጡ በኋላ መሆኑ ተዘግቧል። ባንኩ የመደበው የ3.4 ቢሊዮን ዶላር ተጨማሪ ብድርም 19ኙ የዩሮ ተጠቃሚ የአውሮፓ አገሮች የገንዘብ ሚኒስትሮች በብራስልስ ተሰብስበው በከፋ የፋይናንስ ቀውስ ውስጥ ለምትገኘው አቴንስ ሌላ ተጨማሪ ብድር እንዲመድቡ ከሚጠበቅበት የፊታችን ሰኞ ብቻ ድረስ የሚያዘልቅ ነው። የአሜሪካ ድምጽ ያነጋገራቸው የኢሲቢ ባለስልጣናት ታዲያ ባንኩ ከሌሎች ባንኮች ጋር ስለሚያደርጋቸው የገንዘብ ዝውውሮች አስተያየት እንዳይሰጥ ፖሊሲው ያዛል ሲሉ ስለተባለው አስቸኳይ የብድር ገንዘብ ጭማሪ ማረጋገጫም ሆነ ማስተባበያ ከመስጠት ተቆጥበዋል። አዲሱ የኢሲቢ ደራሽ ብድር አቴንስ የገንዘብ ፖሊሲ ማሻሻያዎችን ተግባራዊ እንድታደርግ የሚሰጣት የገንዘብ ድጋፍ አካል የሆነ የመጨረሻ ደቂቃ ጥረት ነው። የዩሮዞን ውጪ የሚገኙ ታላላቅ የምጣኔ ሀብት ባለቤት የሆኑ አገሮችም ግሪክ የለየለት ውድቀት ውስጥ ከገባች ሊፈጠር የሚችለው ሁኔታ በመስጋት በቅርብ እየተከታተሉ መሆናቸው ተዘግበዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በመጪው ወር ወደ ኢትዮጵያ የሚጓዙ መሆናቸውን ዋይት ሀውስ አስታወቀ። የአፍሪካ ህብረት ዋና መቀመጫ የሆነችውን አዲስ አበባን በመጎብኘት ኦባማ የመጀመሪያው ባለስልጣን በስልጣን ላይ ያለ አሜሪካዊ ፕሬዚዳንት ይሆናሉ። የኦባማ የኢትዮጵያ ጉብኝት ዜና የተሰማው ከዚህ አስቀድሞ ዋይት ሀውስ ይፋ ያደረገውን የኬንያ ጉብኝታቸውን ዜና ተከትሎ ነው። ኦባማ በአዲስ አበባ ጉብኝታቸው የተለያዩ መንግስት ባለስልጣናትንና የአፍሪካ ህብረት መሪዎችን በተናጥል ያነጋግራሉ ተብሎ ተጠብቋል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር።
አሁን የመሪዎች ጉባኤ ላይ ያተኮረውን ቅንብር እናሰማለን። የደቡብ ሱዳን ፕሬዝዳንት ዑመር አልበሽር በአፍሪካ ህብረት ጉባኤ ለመገኘት የዓለም አቀፍ የወንጀል ችሎት ውል ፈራሚ በሆነችው ደቡብ አፍሪካ ተገኝተው ባለፈው ሰኞ በሰላም ለመመለስ ችለዋል። ይህ የሆነውም አንድ የደቡብ አፍሪካ ፍርድ ቤት የሱዳኑ ፕሬዝዳንት ከደቡብ አፍሪካ እንዳይወጡ ባዘዘው ወቅት ነበረ። ቀደም ሲልም የደቡብ አፍሪካ ገዢ ፓርቲ የአፍሪካ ብሔራዊ ኮንግረስ ችሎቱ በአፍሪካውያን ላይ በጎ አመለካከት የለውም፣ ስለሆነም ለተመሰረተበት ዓላማ ጠቃሚነቱ አብቅቷል የሚል መግለጫ አውጥቶ እንደነበር ተዘግቧል። ይህን መሰረት በማድረግም በጉዳዩ ላይ ሀሳባቸውን እንዲገልጡልን ሁለት ምሁራን አናግረናል። አቶ ነጻነት ደምሴ በደቡብ አፍሪካ የአምነስቲ ኢንተርናሽናል የሰብአዊ መብት ጉዳይ ጥናትና ምርምር ኃላፊ ናቸው። ዶክተር እስቄል ጋቢሳ ደግሞ በሚሽጋን ክፍለ ግዛት በሚገኝ ከተሪንግ ዩኒቨርሲቲ የአፍሪካ ጉዳዮችና የኢኮኖሚ ታሪክ አስተማሪ ናቸው። አዘጋጅና አቅራቢ አዳነች ፍስሐዬ።
ና ምርምር ኃላፊ አቶ ነጻነት ደምሴ አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት የሱዳኑ መሪ ከደቡብ አፍሪካ በሰላም መውጣትን አስመልክቶ ያለውን አቋም አብራርተዋል።
አምነስቲ ኢንተርናሽናል ፕሬዚደንት ኦባማ አልበሽር ሳውዝ አፍሪካ እንደደረሱ ከኤርፖርት ታስረው ወደ ዓለም አቀፍ ፍርድ ቤት መተላለፍ ነበረባቸው። ሳውዝ አፍሪካ የዓለም አቀፉ ፍርድ ቤት ስምምነት አባል ናት። ስምምነቱን ከመፈረምና ከማጽደቅ በላይም ስምምነቱን የሀገሪቷ ሕግ አውጥታለች። ስለዚህ ሳውዝ አፍሪካ ያለምንም ምክንያት ያለምንም ጥያቄ ይህንን ግለሰብ አስራ ለዓለም አቀፍ ፍርድ ቤት ማስተላለፍ ነበረባት፣ ግን አላደረጉም ይሄንን። ስለዚህ አምነስቲ ኢንተርናሽናል ይህንን ጉዳይ በከፍተኛ ታዝበን ለሳውዝ አፍሪካ መንግስት ኢሚዲየትሊ ኦማር አልበሽርን አስረው ወደ ፍርድ ቤት እንዲያቀርቡ ጠይቀን ነበረ። ያ ሳይሆን ቀርቷል። እንደሰማችሁትም ሳውዝ አፍሪካ ያሉ የሲቪል ሶሳይቲ ድርጅቶች ሳውዝ አፍሪካ መንግስት ለማስገደድ ወደ ፍርድ ቤት ሄደው ነበረ። የሀውተንግ ከፍተኛ ፍርድ ቤት ቀርበው መንግስት ላይ ክስ አቅርበው ነበረ። ያንን ክስ እየተካሄደ ባለበት ጊዜ ኦማር አልበሽር ከሀገሪቷ መውጣታቸው ተረጋገጠ። የሳውዝ አፍሪካ መንግስት ማሰር ነበረበት፣ አለማሰሩም የሀገሪቷን ህገ መንግስት ጥሷል ብሎ ነው ውሳኔ ያስተላለፈው።
የደቡብ አፍሪካ ፍርድ ቤት ፕሬዚደንት አልባሽር ከሀገሪቱ እንዳይወጡ ባዘዘበት ወቅት እንዴት ሊወጡ ቻሉ ለሚለው ጥያቄ አቶ ነጻነት ያብራራሉ።
እሱን ነው እንግዲህ አሁን ፍርድ ቤቱ እያጣራ ያለው። ፍርድ ቤት ቀርቦ የነበረው የመንግስት ተወካይ በሚገርም ሁኔታ በተደጋጋሚ ለቀረበለት ጥያቄ ከመንግስት የተሰጠኝ ኢንፎርሜሽን ፕሬዚደንቱ አገር ውስጡ ናቸው እያለ ተደጋጋሚ መልስ ይሰጥ ነበረ። ከተወሰነ ሰዓት በኋላም ዳኞቹ ያው ወሬ እየተሰማ ስለነበረ እንደ የነገር ከፕሬዝዳንቱ ካገር ወጥቷል የሚባል ወሬ ሰምተናል አረጋግጥ ብለው ጥያቄ ማቅረበውለት ነበረ። የሰጠው መልስም በተመሳሳይ አይ የሱዳን አይሮፕላን መውጣቱን ሰምተናል ግን ፕሬዝዳንቱ ከተሳፋሪዎቹ ስም ዝርዝር ውስጥ የለበትም የሚል መልስ ነበር የሰጠው። ፍርድ ቤቱ ውሳኔ እስከሚሰጥ ድረስ መንግስት ዲናይ እያደረገ ነበር። ከግለሰቡ ካገር መውጣታቸው ተረጋገጠ በኋላ ፍርድ ቤቱ እንግዲህ የሚቀጥለውን በአንድ ሳምንት መልስ እንዲሰጥ ጠይቋል። ለመንግስት የተተላለፈው ትእዛዝ አሁን የፕሬዚደንቱ ከፍርድ ቤቱ እገዳ ያለባቸው ከሀገር እንዴት እንደወጡ መንግስት አጣርቶ በየት ቦርደር እንደወጡ በማተዛዝ እንደወጡ እንዲያረጋግጥ ትእዛዝ ተሰጥቷል። ፍርድ ቤት የሚወስነው ውሳኔን እንጠብቃለን ማለት ነው።
ዓለም አቀፍ የወንጀል ችሎት ፍትሐዊ ባልሆነ መንገድ በአፍሪካውያን ላይ ያተኩራል በማለት የአፍሪካ ሀገሮች ከዓለም አቀፉ የወንጀል ችሎት ለመውጣት እያሰላሰሉ መሆናቸው ይታወቃል። አቶ ነጻነት ደምሴ ግን መሰረት የሌለው ፕሮፓጋንዳ ነው ይላሉ።
ይሄ ምንም መሰረት የሌለው ፕሮፓጋንዳ ነው። ፋክቶቹ ግልጽ ናቸው። እውነታው ምንድነው? ዓለም አቀፍ ፍርድ ቤት አሁን እያያቸው ያላቸውን ጉዳዮች ብናያቸው በእውነቱ ከሆነ ብዙ በአብዛኛዎቹ የአፍሪካ ጉዳዮች ናቸው እየታዩ ያሉት። ግን ዓለም አቀፍ ፍርድ ቤት የቀረቡት የአፍሪካ ጉዳዮች በሙሉ ኤክሴፕት አንድ ብቻ ከኬንያው ጉዳይ በስተቀር እነዚህ ጉዳዮች በሙሉ ለዓለም አቀፍ ፍርድ ቤት የተላለፉት በአፍሪካ መንግስቶች ጥያቄ በራሳቸው ሪፈራል ነው ለዓለም አቀፍ ፍርድ ቤት የሄዱት። ስለዚህ የአፍሪካ መንግስታት የዓለም አቀፍ ፍርድ ቤት አፍሪካንን በተለየ አታክ ለማድረግ የተንቀሳቀሰ ነው የሚሉት ወሬ ምንም መሰረት የሌለው ፕሮፓጋንዳ ነው በእውነቱ ከሆነ።
አንድ ዋሽንግተን ፖስት ጋዜጣ ላይ የወጣ ጽሑፍ በበኩሉ ዓለም አቀፍ የወንጀል ችሎት አፍሪካንና አፍሪካውያንን ኢላማ ወደሚያደርግ የፖለቲካ መሳሪያነት ተለውጧል ሲሉ የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖም መናገራቸውን ጠቅሶ ይህ አባባል ምክንያታዊነት የጎደለው አይደለም ይላል። ዓለም አቀፍ የወንጀል ችሎት ኦፊሴላዊ ምርመራ የሚያካሄድባቸው 9 ጉዳዮች በሙሉ አፍሪካ ውስጥ ናቸው። እስካሁን ባለው ጊዜ በፍርድ ቤቱ ክስ የተመሰረተባቸው 32 ግለሰቦች በሙሉ አፍሪካውያን ናቸው። ይህ ሁሉ ሲታይ ታዲያ ጉዳዩ ፍትሐዊነት የጎደለው ይመስላል። ይሁንና እንደዛ ሊሆን የቻለው በችሎቱ አመሰራረትና በአፍሪቃ በሚካሄዱት ግጭቶች ምክንያት እንደሆነ ጠበብት ይናገራሉ። ዓለም አቀፉ የወንጀል ችሎት አፍሪቃ ውስጥ የተአማኒነት ችግር እንዳለበት ግልጽ ነው። ችሎቱ በአፍሪቃ ላይ ከሚገባው በላይ አትኩሯል የሚለው አባባል ትክክለኛ ነው። ነገር ግን ይህ ክርክር በቀድሞዋ ዩጎዝላቪያና በካምቦዲያ ተመስርተው የነበሩት ችሎቶች የወቅቱ የወንጀል ችሎት ስፋት እንዲቀንስ ማድረጋቸውን አያነሳም ሲሉ የሮበርት ኬኔዲ የፍትህና የሰብአዊ መብት ማዕከል የአፍሪካ ጉዳይ ምሁር ጀፍሪ ስሚት ተናግረዋል በማለት ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ያወሳል። ከቅርብ ዓመታት ወዲህ እጅግ የከፋ የጭካኔ ተግባራት የተፈጸሙት ከአፍሪካ ውጭ ባሉ ሀገሮች ቢሆንም ዓለም አቀፍ ችሎቱ ምርመራ ሲያካሄድባቸው አልታይም በማለት ሌዝሊ ፊንጃሙሪ ማስገንዘባቸውን የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል። ፊንጃሙሪ በለንደን ዩኒቨርሲቲ ዓለም አቀፍ የግጭት የሰብአዊ መብትና የፍትህ ፖለቲካ ማዕከል ስራ አስኪያጅ ናቸው። አቶ እስቄል ጋቢሳም ዓለም አቀፍ ፍርድ ቤት ክሱን የጀመረበትን ጊዜ በመጥቀስ ያብራራሉ።
ክሱ የዓለም አቀፍ ፍርድ ቤት ወይም ችሎት ቀደም ሲልም ይህንን ክስ በ2008 ባወጣበት ጊዜና በ2009 ደግሞ የመታሰሪያው መጥሪያ በወጣበት ጊዜ የአፍሪካ አንድነት ድርጅት ሀሳቡን ገልጾ ነበረ። በተለያዩ ምክንያቶች ይሄ ነገር የሚገባ አይደለም፣ በአፍሪካ ላይ ያተኮረ ነው፣ በአፍሪካ መሪዎች ላይ ያተኮረ ነው፣ ሌሎቹን የዓለም ግዛቶች በሚገባ አይመለከትም፣ ስለዚህ አፍሪካን ለመጉዳት ሆነ ተብሎ የተነሳሳ አይነት ነገር በማስመሰል የአፍሪካ ህብረት ራሱ ይህንን መጥሪያ ይታሰሩ የሚለውን መጥሪያ ስራ ላይ እንደማያውል የአፍሪካ ህብረት አባላት የሆኑ ሀገሮችም ስራ ላይ እንዲያውሉ እንደማያስገድዳቸው አስቀድሞ ተናግረው ነበረ። በተለይም ደግሞ በመንግስት ስልጣን ላይ አሁንም ያሉ የሀገር መሪዎች በዚህ በኩል እንዳይከሰሱ ጥያቄም አቅርበው ለፍርድ ቤቱም ዳኞች ማሳሰቢያ አቅርበው ነበረ። ስለዚህ አስቀድመው አስተውቀውታል። ይህን ምክንያቶች አንደኛ አፍሪካ ላይ ያተኮረ ነው፣ ሁለተኛ ከጥቅሙ ይልቅ ጉዳቱን የሚበዛው ምክንያቱም በአፍሪካ ውስጥ ባሉት ሀገሮች ውስጥ ሰላም እየሰፈነ ባለበት ጊዜ የሀገርን መሪ መልሶ ማሰር እና ማንገላታት ችግር በሀገር ውስጥ ይፈጥራል። ይሄ ደግሞ አውሮፓውያን በአፍሪካ ላይ ያላቸውን አፍሪካ ለዚህ ያልበቃም ራሱን ለመዳኘት አልበቃም የሚለውን ነገር ስለሚያሳይ ህጋዊ አይደለም። አሁን ስናገር እንደተባለ ሁሉ ፕሬዚዳንት በሽር ቻድ፣ ኬንያ፣ ጅቡቲ፣ መላዊ፣ ኮንጎ፣ ናይጄሪያ እነዚህ ሁሉ ጎብኝተዋል። በተለይም ደግሞ የዓለም አቀፍ ፍርድ ቤትን ያቋቋመው የሮም ስታቹት እሱን ያጸደቁ ሀገሮች ውስጥም ሄደው ገብተዋል እና አዲስ ነገር አይደለም። የደቡብ አፍሪካ እንግዲህ ከመንግስት ነጻ የሆነ ፍርድ ቤት አለው እና የፍርድ ቤትን ትዕዛዝ ሊያከብር ይችል ይሆናል በሚል ምክንያት ነው በአሁኑ ጊዜ መያዛቸው ወይም ባለመያዛቸው አነጋጋሪ የሆነው እንጂ የአፍሪካ ሀገሮችማ በአፍሪካ አንድነት ወይም በአፍሪካ ህብረት በኩል አስቀድመውም ይሄን ነገር እንደማይደግፉ በስራ ላይ እንደማያውሉት ነግረው ነበረ። ደቡብ አፍሪካ ላይ እንግዲህ አሁን እንዳልኩት የተለየ የፍርድ ቤት ትዕዛዝ ተፈጻሚነት ይኖራል የሚል እምነት ስላለ ነበር። የሀገሪቱ ገዢ ፓርቲ ግን የሀገሪቱን መንግስት በስራ ላይ እንዳያውለው አስቀድሞም ጠይቆ ነበር። ስለዚህ ገብተው ወጥተዋል። የተለያዩ ምክንያቶች ሰጥተዋል። የደቡብ አፍሪካ መንግስት በተለይም የሀገር መሪዎች ለስብሰባ በመጡ ጊዜ ምንም ነገር እንደማይደርስባቸው አስቀድሞ ዋስትና የሚሰጥ ስለሆነ ይሄን ነገር ስላራ እናውልም ብለዋል። ስለዚህ አላዋሉትም። የሮም ቻርተር የሮም ስታቹት ያልፈረሙ ሀገሮችም ገብተው ይወጣሉ። እሳቸው እንግዲህ ለአፍሪካ መሪዎች ሁሉ የተመቸ ነው። ሁላቸውም በዚህ አይነት ክስ በሱ አይነት ክስ በስልጣን መባለግና በስብዕና ላይ የተፈጸመ ወንጀል በሚል ብዙዎች ሊከሰሱ ስለሚችሉ ይህንን ስራ ላይ ለማዋል አልወደዱም የአፍሪካ ሀገሮች ማለት ነው።
ግን ቅድም ጠቀስ ያደረጉት የደቡብ አፍሪካ ፍርድ ቤት ራሱ የሚችለውን አድርገዋል። እንግዲህ ከቦታው እንዳይንቀሳቀሱም ትዕዛዝ አስተላልፎ ነበር። ያው የሚሰማው አላገኘም እንጂ ይህ እንግዲህ እውነት የደቡብ አፍሪካ የፍርድ ስርዓት ነጻ መሆኑን ያሳያል ማለት ነው።
በአንድ በኩል ሊያሳይ ይችላል፣ እውነት ነው። ግን የተዘጋጁበት ይመስለኛል የደቡብ አፍሪካ መንግስትም የሱዳኑ መሪ ወይም የሱዳን መንግስትም በዚህ ነገር ላይ አስቀድመው የተዘጋጀው ይመስለኛል ይሄ ነገር ሊመጣ ይችላል ብለው። ስለዚህ የፕሬዚደንቱ አውሮፕላን በመደበኛ የአየር ማረፊያ ሳይሆን ወታደር አየር ማረፊያ ነው የተቀመጠው። ይሄ ደግሞ በቀጥታ የሚታዘዘው ያው በፕሬዚደንቱ ትዕዛዝ ስለሆነ ማንም እዛ ድረስ ገብቶ በፖሊስ ኃይል በፍርድ ቤት ትዕዛዝ እሳቸውን እንደማይወስድ የታወቀ ነገር ነበር። ቀደም ብለው የተዘጋጁበት ይመስለኛል። የደቡብ አፍሪካ ጠቅላይ ፍርድ ቤት ግን ወይም ከፍተኛው ፍርድ ቤት ግን ትዕዛዝ መስጠቱ ከመንግስት በአንድ በኩል ትንሽ ነጻነት ያለው ሊሆን ይችላል ነውም ብዬ ነው ማምነው። በሌላ በኩል ደግሞ ለሀገር ለዓለም አቀፍ ጋዜጠኞች እና የሚዲያ አካሎች የሚበቃ ስም ለመስጠትም ሊሆን ይችላል። ግን እንደተባለው ትንሽ ነጻነት እንዳለው ያሳያል ይመስለኛል። ኔት
እንግዲህ የአፍሪቃ መሪዎች የሚሉትን ካየን እርስዎ እንዳሉት እንግዲህ የአፍሪቃ መሪዎች በአሁኑ ጊዜ ይሄ የዓለም አቀፍ የወንጀል ችሎት የምዕራብ ሀገሮች በማይፈልጓቸው መሪዎች ላይ ነው የሚያተኩረው የሚል እምነት ነው ያላቸው። እስካሁን ካየነው በመሪዎች ደረጃ የተከሰሱት የአፍሪቃ መሪዎች ናቸው። በዓለም ደረጃ ሌሎች በህዝብ ላይ ወንጀል የሚፈጽሙ ወይም ጭቆና የሚፈጽሙ የሉም ማለት ነው ወይስ እንዴት ነው?
እንደ እውነቱ ከሆነ በመጀመሪያ ይሄ ፍርድ ቤት ከተቋቋመ ጊዜ ጀምሮ የተለያዩ ሰዎች በፍርድ ቤቱ ቀርበው ፍርድ ቤት የተሰጠበት አለ፣ የተከሰሱም አሉ። እንዲያውም በመጀመሪያ የነበሩት ሚላሶቪች በሀገሩ መንግስት ተይዘው ነው ለፍርድ ቤቱ የተሰጡት። በዛን ጊዜ እንግዲህ ፍርድ ቤቱ ስራውን እያካሄደ እያለ ነው እሳቸው የሞቱት። ከእሳቸው ሌላም ደግሞ በዩጎስላቪያ ላይ በግልጽ በተመለከተ እንግዲህ ፍርድ ቤቱ ጁሪስዲክሽን ያለው በተለያዩ ነገሮች ላይ ነው። በተለይም እነዚህ ሶስት ነገሮች፣ አንደኛው ጀኖሳይድ የሚባለው ነው፣ ሁለተኛ በስብና ላይ የተፈጸመ ወንጀል ነው፣ ሌላው ደግሞ የጦርነት ወንጀሎች ናቸው። ይህንን በተመለከቱ ወንጀሎች ላይ ብቻ ነው እንጂ ማንኛውንም ወንጀል አይደለም ፍርድ ቤቱ የሚያስተናግደው። ይህንን ሲመለከት በግልጽ ያየ ነው ይሄ የኤትኒክ ክሌንዚንግ የሚሉት ተፈጸመ የሚባለው ዩጎስላቪያ አስቀድሞ ስራ ላይ ውለዋል። አሁንም ደግሞ የአፍሪካ ህብረት
ወደ አፍሪካ ህብረት ከመመለሳችን በፊት የዩጎዝላቪያም እንደዚሁ እንግዲህ ዩጎዝላቪያ ያለው በእርግጥ እንደዛ ተደርጓል። ግን ዩጎዝላቪያ ግልጽ ጦርነት የተካሄደበት ይሄ የዘር ማጥፋት የሚባለውን በግልጽ የታየበት ምዕራባውያን ደግሞ በተጨባጭ የተነሱበት ጉዳይ ነበርና ምናልባት አፍሪካውያን ከሚሉት ጋር ምዕራባውያን የማይፈልጓቸው መሪዎች ላይ ነው የሚያተኩሩት የሚለው ጋር ሊሄድ ይችል እንደሆነ እንግዲህ
እሱኑ ለማለት ነበር ወደ አፍሪካ ህብረት ለመሄድ ሳይሆን የአፍሪካ ሀገሮች እንግዲህ እንዲገናኙበት እሱ ስለሆነ በዛ መድረክ ላይ ቀደም ሲል አፍሪካ ላይ ያነጣጠረ ነው ያሉት። አሁን ግን በዚህ በሱዳን መንግስት ጉዳይ ላይ መግለጫ በሚሰጡበት ጊዜ የአፍሪካና የምስራቃዊ አውሮፓ ብለው ጨምረውበታል። ምክንያቱም ይሄ የዩጎዝላቪያ ጉዳይ ስላለ ቀደም ሲል ግን አፍሪካ ላይ ያነጣጠረ የምዕራባውያን ሴራ ነው ነው የተባለው። ግን አሁን እንዳልኩት ሌላ ምሳሌ ከአፍሪካ ውጭ መስጠት ስለሚቻል አሁን ደግሞ ምስራቅ አውሮፓ የሚል ነገር ጨምረውበታል። ግን ይሄ እውነት አይመስለኝም። እኔም እርግጥ የነጻ ፍርድ ቤቶች ወይም ነጻ የፖሊስ ኃይል ያለበት ቦታ አይደለም አፍሪካ። በቅርብ ታሪክ ውስጥ በምናይበት ጊዜ አምባገነኖች ሲያስተዳድሩት የነበረ አገር ነው። አሁን ነው ወደ ዴሞክራሲ እየሄደ ወይም በዛ መንገድ ላይ ዳዴ የጀመረው። ስለዚህ እንዲህ አይነቱን የህግ የበላይነት ስራ ላይ ለማዋል የደረጀ ተቋማት በሌሉበት አገር ውስጥ በተለይ ደግሞ ብዙ የተለያዩ ወንጀሎች የዘር ማጥፋት ይሁን ስብና ላይ የሚደረግ እነዚህ የመሳሰሉ ወንጀሎች በብዛት የተካሄዱት በአፍሪካ ውስጥ ነው። እነዚህ ሰዎች መከሰሳቸው እኮ ነው ዋናው ነገር እኮ መታየት ያለበት መከሰስ መቻላቸው ነው እንጂ ምንም አላደረግንም ቢሉ ከወንጀሉ ነጻ ቢሆኑ ፍርድ ቤቱ ጋር ቀርበው ነጻ ወጥተው ሊመለሱ ይችላሉ። ምክንያቱም ነጻ የወጡ ሰዎችም አሉ በዚህ ፍርድ ቤት ውስጥ። ስለዚህ አፍሪካ ላይ ያነጣጠረ ነው። ከ26 ሰዎች ያህል ከአፍሪካ ውስጥ ተከሰዋል የሚለው በአንድ በኩል በቁጥር ደረጃ እውነት ሆኖ ያለ ነገር ግን እኔ እንደሚመስለኝ ያነጣጠረ አይደለም። የአፍሪካን ህዝቦች ከአምባገነንነት ለመጠበቅ የሚደረግ ትግል ነው የሚመስለኝ። የአፍሪካ ህዝቦች መሪዎቹ ሳይሆኑ ህዝቦቹ ይህንን ነገር መልካም እድገት ነው ለአፍሪካ ብለው የሚያዩ ይመስለኛል።
በሌላ በኩል ደግሞ ስናይ እንደተባለው እንግዲህ እነዚህ የአፍሪካ መሪዎችም ሆኑ ሌሎች በእነሱ ደረጃ ወንጀል የፈጸሙ ለፍርድ የሚቀርቡት በህዝብ ላይ በፈጸሙት ነው፣ እንግዲህ በስብዕና ላይ በፈጸሙት ወንጀል ተብሎ ነው። በሌላ በኩል አሁን የሱዳኑ መሪ ከተመለሱ በኋላ በብዙ ሺዎች የሚቆጠሩ ሰዎች በደስታ ተቀብለው ባንዲራ እያውለበለቡ ብሔራዊ መዝሙር እየዘመሩ ነው የተቀበሏቸው እና ይሄ እንዴት ሊገለጽ ይችላል?
እንግዲህ በሱዳን ውስጥ የፕሬዚዳንት አልበሽር መንግስት ይኸው 25 ዓመት አስቆጠረ መሰለኝ፣ ወይም 26ም ሊሆን ነው። 26 ዓመት አስቆጥሯል። ማንንም ሰው አስወጥቶ ድጋፍ ለማሳየት የሚችል ይመስለኛል። ይሄ በተለይ በአፍሪካ አገሮች በብዙዎች ዘንድ የታወቀ ዘዴ ነው፣ ድጋፍ አለን ለማለት። በገንዘብ ኃይል ይሁን በፖሊስ ኃይል ይሁን በዘር ኃይል ይሁን ሰውን ማስወጣት ይቻላል። ይሄ ግን ፕሬዚደንት አልበሽር በአፍሪካ በሱዳን ውስጥ እንኳን ቢሆን ከፍተኛ ተወዳጅነት ያላቸው መሪ ናቸው ብሎ ለማለት አስቸጋሪ ነው የሚሆነው። የሱዳን መንግስት 94% ነው አሁን የተመረጡት። እሳቸው 94% አግኝተው ነው የተመረጡት። ነገር ግን በዛ ምርጫ ውስጥ ተሳታፊ እንኳን የተቃውሞ ፓርቲዎች ያልተሳተፉበት ነው። ለሰብአዊ መብት የሚከራከሩ ሰዎች የሚታሰሩበት እና ብዙ መከራ የሚያዩበት ሀገር ነው። ይሄ እንግዲህ በአሁኑ ዘመን በአንድ በኩል የዲሞክራሲን ስርዓት እናካሄዳለን እያሉ፣ በአንድ በኩል ግን ጠንካራ የሆነ የመንግስት ኃይልና እጅን እየተጠቀሙ በስልጣን ላይ የሚቆዩ መሪዎች የሚያደርጉት ታክቲክ ነው እና አዲስ ነገር ነው ብዬ ይህንን ለማለት አልችልም። 94% ነው ያሸነፍኩት ብለው በአሁን ባለፈው ሚያዝያ ወር ውስጥ ያሸነፉት ሰው ህዝቡ ይህን ያህል ድጋፍ አለው፣ የእኛ መሪ አልታሰረም፣ እየደገፈኝ ነው የሚሉበት መንገድ እኔ አይታየኝም። 9 ቢሊዮን ብር ያክል ሰርቀዋል የሚባሉ መሪ ህዝቡ ሳይበላ ሳይጠጣ እያደረ ብዙ የነዳጅ ገቢ ያለ አሁንም ችግር በሱዳን ውስጥ ያለ ይሄ የህዝብ ድጋፍ ነው ለማለት ያስቸግረኛል። ይሄ እንግዲህ በአፍሪካ ውስጥ አሁን የምናየው የምናየው ዲቨሎፕመንት ነው። በብዙ ቦታ እንዲህ አይነት ነገሮች ይታያሉ። ህዝብን በማስወጣት ባንዲራ በማውለብለብ ድጋፍ አለን ይባላል። ግን ከውስጡ የሆነውን ነገር አተኩሮ የሚያይ ሰው የሚያውቀው ይመስለኛል።
ወደ ኬንያም ከሄድን ኬንያታ በፕሬዝደንትነት የተመረጡት ክስ እያንዣበበባቸው እያለ ነው እና የሀገሪቱ ህዝብ ነው ለፕሬዝደንትነት የመረጣቸው።
ትንሽ የተለየ ይመስለኛል ይሄ ነገር። የኬንያታው ከዚህኛው ከሱዳኑ በኩል የተለየ ይመስለኛል። በአንድ በኩል እርግጥም እሳቸውም የአንድ የአፍሪካ ሀገር መሪ ሆነው ስላሉ አፍሪካ መሪዎች ሁሉ ይረዳዳሉ በዚህ ነገር ለማለት ይቻላል። ነገር ግን ይተላለፍልን ብለው ጠይቀዋል። ስለዚህ ትንሽ የተለየ ይመስለኛል የኬንያው።
እሱማ ሄደውም ቀርበዋል እንደ ደንቡ። ግን እኔ እንኳን ህዝቡ ይህን እያወቀ ነው እንግዲህ በህዝብ ላይ አይደለ፣ ህዝብና ህዝብ ያኔ ከምርጫው በኋላ ትልቅ ግጭት በነበረበት ጊዜ እዛ ውስጥ አሉበት ተብለው ነው እንግዲህ የተከሰሱት። እንደዛ መሆኑ እየታወቀ ህዝቡ ለፕሬዝደንትነት መረጣቸው። እንዴት ነው ይህንን ነገር መግለጽ የምንችለው?
ያው የቀረበባቸው ክስ ምን ያህል እርግጠኛ እንደሆነ ያጠራጥራል። በሁለተኛ በኩል ደግሞ ሌላ ነገር አለ። በምርጫ አደራረግ ላይ በኬንያ ውስጥ ማን ለማን ድምፅ እንደሚሰጥ የተለየ የወገን ነገር አለ። አንዱ ፓርቲ ደግሞ በስልጣን ላይ የነበረውን የማስወገድ ነገር አለ። እንደዚህ አይነት ነገሮች አሉ በኬንያ ውስጥ። እኚህ ሰውዬ ግን በ25 ዓመት በወታደራዊ ኩዴታ ስልጣን ከጨበጡ በኋላ የለቀቁ አይደሉም። ስለዚህ ለውጥ በሚፈልግበት ጊዜ አብዛኛው ህዝብ፣ እንኳን የኬንያ ህዝብ የሌላውም ህዝብ ብዙ ክስ የቀረበበትን ሰው የሚመርጥበት ጊዜ አለ፣ ከአንዱ አንዱ ይሻላል ብለው። ስለዚህ ከውጭ የመጣውን ክስ በመመልከት ብቻ ድምፅን ከመስጠት የሚቆጠብበት ሁኔታ አይደለም በኬንያ ውስጥ ያለው ለማለት ያህል ነው። ሰውየው ደግሞ እንግዲህ ክሱ ከቀረበና አሳማኝ ከሆነ ይታይልኝ ብለዋል። ስለዚህ ክስ ስለቀረበ ብቻ ሰው ይህን ሰው አንፈልግም የሚልበት ጊዜ አይኖርም ለማለት ብዬ ነው። ደግሞም በዳርፉር ላይ የተፈጸመው ዓለም ሁሉ የሚያውቀው ነው። የኬንያው በግልጽ ተጣርቶ የፈጸሙት ወንጀል ትክክለኛ ነው ለማለትም የሚያስቸግር ይመስለኛል። ነው
አድማጮች፣ ዓለም አቀፍ የወንጀል ችሎት በሱዳኑ መሪ አልባሽር ላይ ያስተላልፈው የእስራት ማዘዣ ተግባራዊ ሊሆን አለመቻሉን መሰረት በማድረግ የተቀናበረው ዝግጅት አላበቃም። የመጨረሻው ክፍል ሰኞ ይቀርባል። በደህና ቆዩን።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የመናገር የመሰብሰብና የሃይማኖታዊ እምነት ነጻነትን የሚያካትተው ህጋዊ የሆነ የሰብአዊ መብት ዋስትና እንዲኖር ያስፈልጋል። ይሁንና እንዲህ አይነቱን መብት የሚያስከብር ህጋዊ ተቋም ከሌለ መብቶቹ እውነታ ሊሆኑ የሚችሉበት ሁኔታ የጠበበ ነው ብለዋል ታማሪኖውስኪ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዲሞክራሲ የስራና የሰብአዊ መብት ጉዳዮች ረዳት ሚኒስትር። በብዙ የአፍሪካ ሀገሮች ለፍትህ የሚኖረው ተደራሽነት በብዙ ምክንያቶች ይሰናከላል። የፍርድ ቤቶችና የህግ ባለስልጣኖች እጥረት፣ የህግ ተቋሞቹ ማህበረሰቦቹ ከሚኖሩባቸው አካባቢ የራቁ በመሆናቸው ስለ ህጋዊ ሂደት ብዙም እውቀት ባለመኖሩና በፍርድ ስርዓቱ ላይ እምነት እንዳይኖር በሚያደርገው ሙስና ምክንያት የፍትህ ተደራሽነት ይሰናከላል። ለምሳሌ ማሊን ብንወስድ 15 ሚሊዮን ለሚሆነው ህዝብ 300 የህግ ባለሙያዎች ብቻ ናቸው ያሉት። አብዛኞቹ የሚኖሩትም በመዲናይቱ ባማኮ ነው። ስለሆነም ከክፍያ ነጻ የሆነ የጠበቃ አገልግሎት የማግኘት ህግ ቢኖርም ከመዲናይቱ ርቀው በድህነት የሚኖሩት ሰዎች ብዙም ሊጠቀሙበት አይችሉም። ዩናይትድ ስቴትስ የአፍሪቃ የፍትህና የተንቀሳቃሽ ፍርድ ቤቶች ማዕከልን የምትደግፈውም ለዚህ ነው። የዓለም መተሳሰር በቀላሉ በማይደረስባቸው ቦታዎች በድህነት የሚኖሩት ሰዎችም ስለ መብታቸው እንዲረዱ ያደርጋል። ለምሳሌ አንዲት በኮንጎ ዲሞክራሲያዊት ሪፑብሊክ የምትኖር የሶስት ልጆች እናት ባለቤቷ ከሞተ በኋላ አማቾቿ እስከነ ልጆቿ ከቤት አባረሯት። ሴትየዋ ህጋዊ እርዳታ ወደሚገኝበት ቦታ ሄዳ ሴቶችና ወንዶች በእኩል አይን እንዲታዩ በሚፈቅደው ህግ መሰረት እሷና ሴቶች ልጆቿ ወደ ቤታቸው ለመመለስ ችለዋል። ለፍትህ ተደራሽነት ማግኘት ማለት ለፍርድ ቤቶች ተደራሽነት ተገኘ ማለት ሳይሆን ይላሉ ረዳት ሚኒስትር ማሊኖውስኪ፣ መረጃ ለማግኘትና ለህዝብ የሚቆረቆር መንግስት ላቀረበው አገልግሎት ተደራሽነት ማግኘት ማለት ነው። የህዝብን ብሶት የሚያዳምጡ መንግስታት ደግሞ ነጻ በሆነ ሂደት በህዝብ የተመረጡትና በስልጣን ለመቆየት የተደነገገውን የጊዜ ገደብ የሚያከብሩት ናቸው ብለዋል የዩናይትድ ስቴትሱ ባለስልጣን። ዩናይትድ ስቴትስ በዜጎቻቸው ላይ የሚያተኩርና ለህዝባቸው የሚጥሩ ባጣ በነጣ ደህንነት ላይ የሚኖሩትን ኑሮ ለማሻሻል የሚሰሩ አስተዳደሮችንና የፍትህ ስርዓቶችን ለማየት ፈልጋለች። የተረጋጋ ሰላማዊ የበለጸገና ፍትሃዊ ማህበረሰብ እንዲኖር ከተፈለገ የሚያስፈልገው ይህ ነው በማለት የዕለት ርዕሰ አንቀጽ ትችቱን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀሪው ግማሽ ሰዓት ቀደም ሲል እንዳልኩት የሙዚቃ ቃና የሚደመጥበት ነው። ጽዮን ግርማ ነች ደሳለኝን ተክታ የምታቀርብላችሁ። መልካም ምሽት።
እንደምንላችሁ አምሽታችኋል የሙዚቃ ቃና አድማጮች። ይህ በየሳምንቱ ቅዳሜ ምሽት ዋሽንግተን ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተዘጋጀ የሚቀርብ የሙዚቃ ቃና ዝግጅት ነው። ባለፈው ሳምንት በገባሁት ቃል መሰረት ዛሬም ምርጥ ምርጥ የእንግሊዝኛ ዜማዎች ይዤ ስቱዲዮ እገኛለሁ። አብሬያችሁ የማመሸው ጽዮን ግርማ ነኝ። አብራችሁኝ ቆዩ። ቀንጨብ አድርጌ ያሰማኋችሁ ዜማ ሬቾ ብራውን የተሰኘች ወጣት ድምፃዊ ዜማ ነው። ዓለም አቀፍ ብዙሃን መገናኛ ሬቾን ኢትዮጵያዊ አሜሪካዊ ወጣት ድምፃዊና የግጥም ደራሲ ሲሉ ያስተዋውቋታል። ተወልዳ ያደገችው ኒውዮርክ ከተማ ሲሆን የታዋቂዋ የሙሽራ ልብስ ዲዛይነር አምሳል አበራ ልጅ ናት። አባቷን በፊልም ኢንዱስትሪ ውስጥ የሚገኝ ኔል ብራውን የተባለ አሜሪካዊ ነው። እናቷ ወይዘሮ አምሳለ ሬቾ የሚለውን ስም ያወጣ ነው ስሙን በሁለት መልኩ ለመጠቀም እንድንችል ነው ስትል ለብዙሃን መገናኛ ስትናገር ተሰምታለች። ሬቾ ኢትዮጵያ በምትሄድበት ጊዜ እዛ ያሉ ቤተሰቦቿ ራሄል እንዲሏት ሲሆን፣ እዚህ ደግሞ ሬቾ የሚለውን ስም በቀላሉ ለመጠቀም እንዲቻል ነው ብላለች። በነገራችን ላይ እናቷ ወይዘሮ አምሳል አበራ ትውልድና እድገቷ ኢትዮጵያ ነው። እድሜዋ 19 ዓመት ሲሆን ደግሞ እዚህ አሜሪካን መጣ። ትምህርቷን ስትከታተል ቆይታ አሁን ኒውዮርክ ውስጥ ታዋቂ የሙሽራ ቀሚስ ዲዛይነር ሆናለች። የአምሳለ ስራዎች ኦፕራ ሾውና ዘ ቪው በተባሉ ዝነኛ የቴሌቪዥን ቶክ ሾዎች ላይ ቀርበዋል። እንዲሁም ኤቢሲ የተሰኘው የቴሌቪዥን ጣቢያ ከፍተኛ ክፍያ ከፍሎ ግሬስ አናቶሚ ለተሰኘው የቴሌቪዥን ፊልም አልባሳቶችን ገዝቷታል። እንዲሁም አሜሪካን ዌዲንግ፣ 27 ድሬስስ፣ ዌን ኢን ሮም እና ዘ ሃንጎቨር በተሰኙ ፊልሞች ላይ የልብስ መደብሯ ታይቷል፣ ልብሷም ተለብሷል። ጁሊያ ሮበርትስ እና ሃሊ ቤሪን ጨምሮ ለበርካታ ታዋቂ የፊልም ባለሙያዎች አልባሳትን አቅርባለች ኢትዮጵያዊቷ አምሳል አበራ። አሁን ደግሞ ልጇ ሬቾ ብራውን ድምፃዊት ሆናለች። ሰሞኑን 6 ነጠላ ዜማዎችን ለቃለች። ኢፒ ይሉታል። ኢፒ ማለት ከነጠላ ዜማ ከፍ ያለ ከአልበም ደግሞ ዝቅ ያለ ነው። ዘባንድ ይሰኛል የሬቾ ብራውን ኢፒ ሁለተኛው ስራዋ ነው። ሰሞኑን ከለቀቀችውና በመግቢያ ላይ ቀንጨብ አድርጌ ካስደመጥኳችሁ ኢፒ ስራዋ ላይ ዩ ጎት ሚ የተሰኘውን ዜማ ለዛሬ ጋብዛችኋለሁ። Face comes into view. What can I do to make you feel like I do? Cast a spell over you. Walk a mile in my shoes. We'll be right back.
make you feel like I do. Cast a spell over you. Walk a mile in my shoes.
Rachel loves Ethiopia. She loves it so, so much. You have, I mean, to the point, I mean, sometimes I even think that she even loves it more than I do. Not to say that I don't love it, but she just had her passion.
Rachel Ethiopian, but I'm told that I'll let you. And then the gizin dom canibalay, but I'm told that I'll let you yes, well, እንደዛ ስለ እኔ አገሬን አልወድም ማለት አይደለም ነገር ግን ሬቾ የኢትዮጵያን ባህል አገሯን እንደ አገርነቷ በጣም ተወዳታለች ስትል ወላጅናቷ በ2012 ለሲኤንኤን የቴሌቪዥን ጣቢያ አፍሪካን ቮይስ በተሰኘ የቴሌቪዥን ፕሮግራም ላይ የሰጠችው አስተያየት ነበር ከሬቾ ወይም ወደ ራሄል ቀጥ የምሻገረው ሁለት ድምጻውያን በጋራ ይሆኑ ወደሚያቀነቅኗቸው ዜማዎች ነው ዱዌት ይሏቸዋል ዱዌት ሁለት ድምጻውያን ባንድ ዘፈን ላይ እኩል ተሳትፎ ኖሯቸው የሚያቀነቅኑት ነው ዱዌት በመሳሪያ ብቻ ለሚቀነባበር ሙዚቃም ያገለግላል ሁለት ሰዎች በአንድ ፒያኖ ላይ አብረው ሲሰሩ ፒያኖ ዱዌት ይባላል ወይም ፒያኖ ፎር ሃንድ ሲሉታል ሞዛርት በወጣትነቱ ጊዜ ከህቱ ማሪያን ጋር በ1765 ዓመተ ምህረት የመጀመሪያውን የዱዌት ስራቸውን አቅርበው እንዳስጀመሩ መረጃዎች ያስረዳሉ እኔ ለዛሬ በቅብብል የተዘፈኑ ዘፈኖችን መራርጫለሁ ማርቪን ጌይ እና ታሚ ቴርል በ1967 ዓመተ ምህረት አንት ማውንቴን ሃይ ሲሉ ያቀነቀኑት ልጋብስ
Don't have to worry. Oh, baby, there ain't no mountain high.
ከማርቪን ጌይ እና ታሚ ወደ ዶሊ ፓርተን እና ኬን ሮጀርስ በጋራ ወደ አቀነቀኑት ዜማ አሻገራለሁ። ዶሊ እና ኬን በጋራ በመሆን በመድረክ ስራዎቻቸው በርካታ ተመልካቾቻቸውና አድናቂዎቻቸውን ሲያስደምሙ የኖሩ ተወዳጅ ድምጻውያን ናቸው። በ1983 ዓመተ ምህረት አይስላንድስ ኢን ዘ ስትሪም በማለት ያቀነቀኑትን ተጋበዙ። አይስላንድስ ኢን ዘ ስትሪም ደግሞ ወደ ሁለት ድምጽ መረዋ እንስት ድምጻውያን ዜማ ልሰዳችሁ። ዊትኒ ሂውስተን እና ማሪያ ኬሪ በጋራ ወደ አቀነቀኑት ዜማ። ዊትኒ እና ማሪያ ይሄን ዜማ በጋራ ከማቀንቀናቸው ከ8 አመታት በፊት ዊትኒ በየቀረበችባቸው የቴሌቪዥን ጣቢያዎች ላይ ስለ ማሪያ የምትታስበው ስትጠየቅ ስለሷ ምንም አላሰበም አስቤም አላውቅም ስትል ለማሪያ ደንታ እንደሌላት በመግለጽ ተመለስ ነበር። ከ8 አመታት በኋላ ግን ሁለቱ ድምጻውያን በጋራ ሆነው እየተቀባበሉ ለማቀንቀን በቁ። የልብ ጓደኛሞች እንደሆኑም ይናገሩ ነበር። ዊትኒ በሞት እስክታልፍ ድረስ ማሪያና ዊትኒ በ1998 ዓመተ ምህረት When You Believe ሲሉ ያቀነቀኑትን ተከታዩ ምርጫ ይላድርገው When You Believe.
We are not afraid, although we know there's much to fear. We were moving mountains long before we knew we could. Oh, yeah. There can be miracles when you believe, though hope is free. It's hard to kill. Who knows what miracle you can achieve when you believe? Somehow you will. You will when you believe. Ooh. When prayer so often moves in vain, hope seems like the summer birds too swiftly flown away. Yet now I'm standing here, my heart so full I can't explain, seeking faith and speaking words I never.
ከ1998 ወደ 1987 ልመለስና አሪታ ፍራንክሊን ከጆርጅ ማይክል ጋር በመሆን ያቀነቀኑትን I knew you were waiting for me ዜማ ተጋበዙልኝ። ሙዚቃ ምርጫዎቼ ዘና ስትሉ እንዳመሻችሁ ተስፋ አደርጋለሁ። ሴሊን ዲዮንና አርኬሊን የመጨረሻ ዜማ አድርጌ ልሰናበታችሁ። I am your angel ይሉናል ሴሊን ዲዮንና አርኬሊ በ1998 ዓመተ ምህረት በጋራ ባቀነቀኑት ዜማ። እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ በሙዚቃ ቃና ዝግጅት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ሳምንት በሌሎች ምርጥ ምርጥ ዜማዎችን መራርጬ ወደ እናንተ ለማድረስ ቃል ገባለሁ። ለዛሬው በሴሊን ዲዮንና አርኬሊ I am your angel ሰናበታችሁ። ደህና ደሩ።
No mountains too high for you to climb. All you have to do is have some climbing faith. Believe it when you pray. And then you
ክቡራትና ክቡራን አድማጮች አሁን የማጠቃለያዎቹን አሰማለሁ። ከሞቃዲሾ ደቡብ ምዕራብ 30 ኪሎ ሜትሮች ርቃ በምትገኘው የአፍጎዬ ከተማ የፖሊስ መቆጣጠሪያ ኬላ ላይ ጥቃት ያደረሱ አንጋቾች 15 ፖሊሶችን መግደላቸው ተዘገበ። የአሜሪካ ድምጽ ያነጋገራቸው የታችኛው ሽበሌ አገረ ገዢ አብዱል ቃድር መሐመድ ኑር ሲዲ እንዳመለከቱት ለሊቱን በፖሊስ መቆጣጠሪያው ላይ ጥቃት የሰነዘሩት የሶማሊያው እስላማዊ ጽንፈኛ ቡድን ተዋጊዎች ለአጭር ጊዜ ጣቢያውን ቢቆጣጠሩም በጸጥታ ኃይሎች በተወሰደ እርምጃ አካባቢውን ለቀው ሸሽተዋል። ከዚህ ቀደም ታይቶ በማያውቅ ደረጃ ቁጥሩ 59.5 ሚሊዮን የሚደርስ ሕዝብ በያዝነው ዓመት ለደህንነቱ መጠጊያ ፍለጋ ከቀዬው ለመፈናቀል መገደዱን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር አዲስ ጥናት ይፋ አደረገ። ዘገባው አክሎ እንደጠቆመው ገና በተጋመሰው የአውሮፓውያን 2015 ዓመተ ምህረት የተፈናቀለው ሕዝብ ቁጥር ባለፈው 2014 ሙሉ ዓመቱን ከተዘገበው የ51.2 ሚሊዮን ጋር ሲነጻጸር በ8.3 ሚሊዮን የላቀ ነው። የመንግስታቱ ድርጅት ዘገባ እንዳከለው በዓለም ዙሪያ ከ122 ሰዎች አንዱ ከቀዬው ተፈናቅሎ ወደ ሌሎች ሀገሮች ተሰዷል፣ የመኖሪያ ፍቃድ ፍለጋ ላይ ነው፣ አሊያም እዚያው የገዛ ሀገር ውስጥ ተፈናቃይ ሆኖ በመንከራተት ላይ ይገኛል። በዚህም ስሌት የዓለም ተፈናቃይ ህዝብ የአንድ ሀገር ዜጋ ተደርጎ ቢወሰድ በዓለም በትልቅነቱ 24ኛዋን ሀገር ይወክላል። በእንግሊዝኛው አጽሮት መርስ በመባል የሚታወቀው በሙሉ አጠራሩም የመካከለኛው ምስራቅ የመተንፈሻ አካላት ውከት በመባል የሚታወቀው በወረርሽኝ መልክ የሚተላለፍ በሽታ አዲስ ታማሚ መታየት ማቆሙን ደቡብ ኮሪያ አስታወቀች። ዘገባው ምንም የመከላከያ ክትባት ላልተበጀለት እስካሁን የ24 ደቡብ ኮሪያውያንን ህይወት ለቀጠፈውና 166 ሌሎች ለህመም ያጋለጠው የመርስ ይቆማል የሚል ተስፋ አሳድሯል። ለቫይረሱ ከተጋለጡ ሰዎች ጋር ንክኪ ይኖራቸዋል በሚል ጥርጣሬ ቁጥራቸው ከ6700 በላይ የሚደርስ ደቡብ ኮሪያውያን ወረርሽኙን ለመቆጣጠር በታለመ ጥረት ተገልለው እንዲቆዩ መደረጋቸውም ይታወቃል። ወረርሽኝ ቢከሰት በሚል ያሳደረው ህብረተሰብ ጤና ስጋት በበቂ መዘጋጀቷን ባለስልጣኖቿ ባስታወቁባት ታይላንድ ለቫይረሱ ከተጋለጡ ሰዎች ጋር ንክኪ አድርገው ይሆናል በሚል የተጠረጠሩ 59 ሰዎች በሆስፒታልና በየመኖሪያ ቤታቸው ክትትል እየተደረገላቸው መሆኑን ተዘግበዋል። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በመጪው ወር ወደ ኢትዮጵያ የሚጓዙ መሆናቸውን ዋይት ሀውስ ትላንት አስታወቀ። የአፍሪካ ህብረት ዋና መቀመጫ የሆነችው አዲስ አበባን በመጎብኘት ኦባማ የመጀመሪያው በስልጣን ላይ ያለ አሜሪካዊ ፕሬዚዳንት ይሆናሉ። የኦባማ የኢትዮጵያ ጉብኝት ዜና የተሰማው ከዚህ ቀደም ዋይት ሀውስ ይፋ ያደረገውን የኬንያ ጉብኝታቸውን ተከትሎ ነው።
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት የዛሬ ቅዳሜ ፕሮግራሙ እዚህ ላይ ፈጸመ። ነገ እሁድ የራዲዮ መጽሔት ተረኛ ነው። አሉላን ይዤ እመለሳለሁ። ለዛሬ ከንጉሱ ጋር አዲሱ አበበ ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.